ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ጉዳትና ጉድፍ እንደሆነ በሚቆጠረው ጽድቅ የእግዚአብሔር ጽድቅ አይለወጥም በሚል ርዕስ ላይ አስተምራለሁ። በሮሜ ምዕራፍ 10 ከቁጥር 1 እስከ 10 ሐዋርያው ጳውሎስ እንደዚህ ይላል፣ ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላችኋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በርሱ በሕይወት እንዲኖር ጽፏልና። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህን የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል የአምላካችን ቃል። ከላይ የሚታየው የእግዚአብሔር ቃል የተነገረው በሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህንን ታላቅ የወንጌል እውነት የጻፈው ኢየሱስ ክርስቶስን አምነው ለሚከተሉት በሮሜ ላሉ አማኞች ነበር። ሐዋርያው ጳውሎስ ከጻፋቸው መጻሕፍት ሁሉ ጋር ሲታይ የክርስቶስን የማዳኑን ሥራ በጥልቀትና በስፋት ያሳየው በዚህ በሮሜ መጽሐፍ ውስጥ ነው። ለዚህ ትምህርት በመረጥኩት ክፍል ውስጥ ሐዋርያው ጳውሎስ የእስራኤላውያንን ሁኔታ በማንሳት ይናገራል። እስራኤላውያን እንዲድኑ መፈለጉ አለመዳናቸውን ከመረዳቱ የተነሳ የመጣ ጉጉት ነው። አይሁዳውያንን ከመዳን የከለከላቸው ምክንያት ምንድን ነው? ይህንን አብረን እንመለከታለን። አይሁዳውያኑ ከጥንት ከመጀመሪያው ጀምሮ የዓለሙ ሁሉ አዳኝ ሆኖ የሚመጣው መሲህ ኢየሱስ ክርስቶስ ተስፋ ሆኖ በሙሴ መጻሕፍትና በነቢያት ሲነገራቸው የኖሩ ሕዝቦች ናቸው። ይህንን ተስፋ በጉጉት ሲጠብቁ እንደነበር የሚታወቅ ነው። መሲሁ ክርስቶስ የሚመጣበትን ዘመኑንና ሁኔታውን አይወቁ እንጂ የመሲህን ተስፋ ለአይሁዳውያን ሀገራዊና ሁሉ አቀፍ የሆነ ተስፋ ነበር። አይሁዳውያን እንኳን ከሚንቋቸው ሕዝብ መካከል የተወለደችው ሳምራዊት ሴት እንኳን ሳትቀር በመሲሁ ያላትን ተስፋ ለመሲሁ ለኢየሱስ ለራሱ ስትናገር፣ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግራናል ብላ ጌታን እንደተናገረችው ዮሐንስ ወንጌል ምዕራፍ 4 ቁጥር 25 ያሳየናል። እግዚአብሔር ለራሱ የለያቸው ቅዱስ ሕዝብ ሆነው እንዲኖሩ በከበረ የሃይማኖት እምነትና ሥርዓት ውስጥ እየተጠበቁ ነበር የተመላለሱት። ከግብጽ ምድር ባወጣቸው ጊዜ በሲና ተራራ ስር ሰብስቦ በዘጸአት 19 ከቁጥር 3 እስከ 6 ላይ ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብጻውያን ያደረግኩትን በንስርም ክንፍ እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው በማለት እግዚአብሔር ልዩ ሕዝብ አድርጎ እንደመረጣቸው ሲናገር እናያለን። ይህ ቅዱስ ሕዝብ ሆነው የሚኖሩበት እድላቸው የከበረ እንደሆነ በመጽሐፍ ቅዱስ ላይ ይታያል። ሙሴ በዘዳግም ላይ ከህይወታቸው ይህ ጉዳይ እንዳይጠፋ አበክሮ ሲያሳስባቸው ይታያል። በዘዳግም መጽሐፍ ውስጥ ሲናገር ምዕራፍ 7 ቁጥር 6 ላይ ለአምላክህ ለእግዚአብሔር አንተ ቅዱስ ህዝብ ነህና በምድር ፊት ከሚኖሩ አህዛብ ሁሉ ይልቅ ለርሱ ለራሱ ህዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ ሲላቸው እናያለን። እንዲሁም በዘዳግም 14 ከቁጥር 1 እስከ 2 ላይ በድጋሚ ይሄንኑ እውነት አበክሮ ሲያሳስባቸው እንመለከታለን። እናንተ ይላቸዋል ያምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክህ ለእግዚአብሔር አንተ ቅዱስ ህዝብ ነህና በምድርም ላይ ከሚኖሩ አህዛብ ሁሉ ይልቅ ለርሱ ለራሱ ህዝብ ትሆንለት ዘንድ እግዚአብሔር አንተን መርጧል። የእስራኤል ህዝብ እግዚአብሔር እንደ ርስት ለራሱ የለየው ቅዱስ ህዝብ እንደነበረ ያሳስባቸዋል። ያነበብናቸው ቃሎች እንደሚያሳዩን እግዚአብሔር የእስራኤልን ህዝብ ልጆቹ አድርጎ የሚያቸው ህዝቦች ናቸው። ቅዱስ ህዝብ እንደሆኑ የነገራቸው ህዝቦች ናቸው። እንደ እስራኤል ህዝብ እግዚአብሔር የመረጠው ህዝብ በብሉይ ኪዳን ማንም የለም። ይህንን ሁኔታ ከእስራኤል ህዝብ ጋር እጋራለሁ የሚል አገር የለም በምድር ላይ። ይህንን ሁሉ በመገንዘብ ሐዋርያው ጳውሎስ በሮሜ 9 ከቁጥር 1 እስከ 5 ላይ እንደዚህ ይላል፣ ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ህሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል። ጳውሎስን ያስጨነቀው ምንድን ነው? ጳውሎስ ሲናገር በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳን የህግ መሰጠት የመቅደስ ሥርዓት የተስፋው ቃላት ለነርሱ ናቸው፣ አባቶች ለነርሱ ናቸው። እነርሱም ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ሐዋርያው ጳውሎስ ይህ ሁሉ እድል የተሰጣቸው አይሁዳውያን ኢየሱስን ባለማመንና በመካድ በሚያስደንቅ ክብር ባለው ጥሪና ኪዳን የእግዚአብሔር ሕዝብ ሆነው ሊኖሩ ከተመረጡበት እድል መውጣታቸውን በብርቱ ያሳሰበው እያዘነ እየተጨነቀ ይናገራል። ይህንን ሲመለከት ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ማለቱ የቱን ያህል እንደሚያስብና ይህንም እንደሚያስተውል እንመለከታለን። በዚህ ባነበብኩላችሁ ክፍል ውስጥ ሐዋርያው ስለ እስራኤላውያን የሚናገራቸውን ታላላቅ እውነቶች እስኪ ልብ እንበላቸው። የመጀመሪያው እነርሱ እስራኤላውያን ናቸው የሚል ቃል እናያለን። ይህንንም ስም በዘፍጥረት ምዕራፍ 32 ቁጥር 28 ላይ ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና በማለት ማንም ቀደም ብሎ ያልተጠራበት ስም እግዚአብሔር ራሱ ለአባታቸው ለያዕቆብ ሰይሞ የሰጠው ስም እንደሆነ እንመለከታለን። ውድ አድማጮች፣ በመጽሐፍ ቅዱስ ውስጥ በተደጋጋሚ የእስራኤል ልጆች የሚለውን መጠሪያ ስንመለከት እስራኤል የሚለው መጠሪያ ብቻውን ለሁሉም ሁሉ መታየት የጀመረው በመጽሐፍ ቅዱስ ውስጥ ቀደም ብሎ እንደነበረ እናያለን። ከዘጸአት 32 4 እና 8 ላይ ስንመለከት በዚያ ስፍራ ላይ እስራኤል የሚለው ስም ለእስራኤላውያኖች ሁሉ መጠሪያ ሆኖ መጀመሪያ ላይ ሲጠቀስ እናያለን። ከዛ በፊትም ሆነ በኋላ በበርካታ ስፍራዎች የእስራኤል ልጆች የሚል እናያለን። ምንድነው የምናየው? ይህ መጠሪያ እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን አስተዋሽ ነው። የእስራኤል ልጆች ይላል እግዚአብሔር በባረከው በመረጠው በያዕቆብ መጠራታቸውን ሲያሳይ ነው። የተጠሩበትን ዓላማ እግዚአብሔር የጠራቸውን ዓላማ አመልካች ነው። ቀጥሎ በዚህ ክፍል ውስጥ እነሱ እስራኤላውያን ናቸው ካለ በኋላ ሐዋርያው ጳውሎስ ልጅነት የሚል ቃል ይናገራል። ልጅነት ወይንም እግዚአብሔር ልጆቹ አድርጎ የመረጣቸው ህዝቦች ነበሩ። በሙሴ በኩል ለፈርዖን በዘጸአት 4:23 ላይ እስራኤል የበኩር ልጄ ነው ይገዛልኝ ዘንድ ልጄ ልቀቅ አልሁ አንተም ተለቀው ዘንድ እንቢ አልህ እነሆ እኔ የበኩር ልጅህን እገላለሁ ትለዋለ ሲል እንመለከታለን። ልጅነታቸውን በማውሳት ፈርዖንን ሲናገር ልጄን ካለቀቅህ የበኩር ልጅን ሁሉ እገላለሁ በማለት የአንድን አገር ህዝብ የበኩር ልጅና እንስሳ የሆነ በኩር ሁሉ እግዚአብሔር በሞት ያስቀጣ የልጅነት ክብር ለእስራኤል እንዳለው እናያለን። ሐዋርያው ጳውሎስ ሌላ ስለ እስራኤል የሚቆጥርላቸው ነገር ክብር ይላቸዋል። እስራኤላውያን እስራኤል ብቻ ተብለው የተጠሩ አይደሉም፣ ልጆቼ የተባሉ ብቻ አይደሉም። በእግዚአብሔር ክብርም ደግሞ በመካከላቸው ነበር። እስራኤላውያን እግዚአብሔር ክብር ቀን በደመና ሌሊት በሳት አምድ በሚገለጠው ክብሩ የመራቸው ህዝቦች ብቻ አይደሉም፣ በመካከላቸው እንዲያድር ለእግዚአብሔር በሰሩለት ቤተ መቅደስ በክብሩ አብሯቸው የሚኖረው እግዚአብሔር ክብሩን ክብራቸው ያደረገላቸው ህዝቦች ናቸው። በዘጸአት ምዕራፍ 9 ቁጥር 43 ላይ ከእስራኤል ልጆች ጋር በዚህ እገናኛለሁ ድንኳኑን በክብሬ ይቀደሳል ድንኳኑን ማደሪያውን ቅዱስ ያደረገው እግዚአብሔር በራሱ ክብር እንደሆነ እናያለን። የእግዚአብሔር ታቦት በተማረከበት ጊዜ ውድ ወገኖቼ ክብር ከእስራኤል ለቀቀ በማለት አይሁዳውያኖች ያለቀሱበት ጊዜ እንደነበረ እናያለን። እግዚአብሔር በክብሩ በመካከላቸው ያደሩ ህዝቦች ነበሩ። ሌላው ሐዋርያው የሚጠቅሰው ኪዳን የሚል ቃል ይናገራል። ውድ አድማጮች እስራኤላውያኖች እግዚአብሔር በሰጣቸው እስራኤል በሚል መጠሪያ ብቻ የተጠሩ ሳይሆኑ እግዚአብሔር ልጆቼ ያላቸው እንደሆኑ ተመልክተናል። ልጆቹ ብቻ ሳይሆኑ በመካከላቸው በክብሩ ያደረ አምላካቸው በክብሩ ክብር የሰጣቸው ህዝቦች እንደሆኑ አይተናል። ሌላው ሐዋርያው የሚጠቅሰው ኪዳን የሚል ቃል ነው። አይሁዳውያን እግዚአብሔር ቃል ኪዳን የገባላቸው ህዝቦች ነበሩ። በሲና ተራራ ስር ሳሉ ሙሴም ደሙን ወስዶ በህዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል ዘጸአት 24:8 ላይ። ይሄ ቃል የሚያሳየን እግዚአብሔር በቀጥታ ከራሱ ጋር ኪዳን አብሯቸው የገባ ህዝቦች ነበሩ። ገና ቀደም ብሎ ከአባታቸው ከአብርሃም ጋር የገባው ኪዳን ያሰበ በመከራቸው የደረሰላቸው ህዝቦች ናቸው። በግብጽ ምድር ሳሉ በመከራ በዛት የተነሳ ሲጮው ሊያደናቸው የመጣበትን ምክንያት ሲናገር በዘጸአት 6:5 ላይ ደግሞ እኔ ግብጻውያን የገዟቸውን የእስራኤልን ልጆች ለቅሶ ሰማው ቃል ኪዳኔንም አሰብኩ የሚለውን ቃል እናያለን። እግዚአብሔር በአባቶቻቸውና እነሱንም እንደ ህዝብ ሰብስቦ ቃል ኪዳን የገባላቸው የሚያስገርም መለኮታዊ ታሪክ በህይወታቸው የሚታይባቸው ህዝቦች ናቸው። ሌላ የምንመለከተው እስራኤላውያን እግዚአብሔር ቅዱስ የሆነውን ህጉን የሰጣቸው ህዝቦች ነበሩ። በዘዳግም 30:12-14 ላይ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ላንተ እጅግ ቅርብ ነው በማለት በልብና በአፍ የቀረበ ቅዱስ ቃላት የአምላክ ሕግ የተሰጣቸው ህዝቦች ነበሩ። ህጉን በመተላለፍ በደል ሲፈጽሙ ከቅዱሱ አምላክ ጋር ደግሞ በቅድስና እንዲኖሩ የሚረዳቸውን የቅድስና የመንጻት ደግሞም በደል የሚወገድበትን ቅዱስ ስርዓት የሰጣቸውም ህዝቦች ነበሩ። የመቅደስ ስርዓት፣ የቤተ መቅደስ ውስጥ ያለው ስርዓት ሁሉ፣ የካህናቱ ስርዓት፣ የመስዋዕቱ ስርዓት፣ በቤተ መቅደስ የአምልኮ መልክና ውበት ያለውን ነገር ሁሉ የሰጣቸው ህዝቦች ነበሩ። ይህን ሁሉ የሚያደርጉበት የቤተ መቅደሱ የክህነቱ ስርዓት ሁሉ ከአምላክ የተሰጣቸው ከሰው በፈጠራ ያገኙት እንዳልሆነ እናያለን። ሐዋርያው ሌላ የሚያነሳላቸው ለነዚህ ለእስራኤላውያን ከታደሏቸው በረከቶች መካከል አባቶች ለነርሱ ናቸው የሚል ነው። እነዚህ አባቶች ጄኔቲካል በሆነ መንገድ biological በሆነ መንገድ አባቶቻቸው የሆኑ ናቸው። የአብርሃም፣ የይስሐቅ፣ የያዕቆብ ልጆች በመሆናቸው የአባቶቻቸው አምላክ ለአባቶቻቸው በገባላቸው ኪዳን የሚያስባቸው ህዝቦች ነበሩ። ከዚህ ሁሉ ደግሞ የሚበልጥ ነገር ያነሳል ሐዋርያ ጳውሎስ። ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። የእግዚአብሔር ስም ለዘላለም ብሩክ ይሁን። አዎ፣ ክብርና ምስጋና ለኢየሱስ ይሁን። ምንም እንኳን ኢየሱስ ክርስቶስ በስጋ ቢመጣም መለኮት በስጋ ተገለጠ እንጂ እንደ ማንኛውም ሰው ብቻ የሆነ ጌታ እንዳልሆነ አምላክነቱን በመጠበቅ እና ማንነቱን ሲናገር ለዘላለም የተባረከ አምላክ ነው በማለት መለኮት የሆነው የእግዚአብሔር ልጅ ከድንግል ማርያም በመወለድ አይሁዳዊ ሆኖ ከአይሁዳውያን መካከል እንደተገኘ ከነሱ እንደተገኘ የሰው ባህሪውን ከነሱ እንዳገኘ ይናገራል። ክርስቶስ ከነርሱ መጣ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የዘላለሙ ጌታ ወገናቸው በስጋ የሆነ ህዝቦች ነበሩ። ድንቅ ነገር። እንደ እስራኤል ህዝብ ይህ ድል ፈንታው የሆነ ባለ ታሪክ የሆነ ማን ህዝብ አለ? ሐዋርያው ጳውሎስ ይህን ሁሉ የተደረገላቸው አይሁዳውያን እንዴት ከነርሱ የመጣውን ጌታ ሊቀበሉ ታቃታቸው? እንዴት ሊሰቅሉ ታስቻላቸው? እንዴት ሊያምኑ ታቃታቸው? ከላይ በመግቢያው ላይ ያለው የሐዋርያው ጳውሎስ መልእክት ይህንን ያሳየናል። የመሲህን ተስፋ ተቀብለው እግዚአብሔር በሰጣቸው በነቢያት በቅዱሳን መጻሕፍት በሙሴ መጻሕፍት ውድ ወገኖቼ የክርስቶስን መምጣት እንዲጠብቁ በተደጋጋሚ ስንትና ስንት ዓመት ሲነገራቸው የኖሩት እነዚያ አይሁዳውያን ኢየሱስን ሊቀበሉት ሊያምኑት በእሱ አምነው ሊድኑ ለምን አቃታቸው? ጳውሎስ ያለውን እንመልከት። ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በሕይወት እንዲኖር ጽፏል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እነዚያ አይሁዳውያን ለእግዚአብሔር እንዲቀኑ ጳውሎስ ይመሰክርላቸዋል። ብሉይ ኪዳናዊ በሆነ እምነታቸው ለእግዚአብሔር ቀንተው የሚኖሩ ናቸው። ችግራቸው ምን ላይ ነበረ? የችግራቸው ምክንያት ሲናገር የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም በማለት በግልጥ ሲያስቀምጥ እናያለን። ሐዋርያው ጳውሎስ ይህንን ሲል ምን ማለት ፈልጎ እንደነበር በዝርዝር አሳይቷል። የራስን ጽድቅ ማቆም ማለት ምን ማለት እንደሆነ በዚህ ክፍል ላይ ያሳያል። አይሁዳውያኑ ሊያቆሙ የሚፈልጉት የራሳቸው ጽድቅ ከሕግ የሆነ ጽድቅ እንደሆነ ያሳያል። ከሕግ የሆነውን ጽድቅ የሚያደርገው ሰው በርሱ በሕይወት እንዲኖር ጽፏል ይላል ሙሴ። ስለዚህ አይሁዳውያን ቢያደርጉት በሕይወት እንኖርበታለን በማለት የሚያምኑት ይህንን በሕግ የሚገኘውን ሕግን በመጠበቅ የሚገኘውን ጽድቅ እንደሆነ ያሳያል። ይህንን ሕግ በመጠበቅ ሰዎች ሊጸድቁ ይችላሉን? ሐዋርያት በዚህ ጉዳይ ምን እንደሚያስተምሩ ልብ ማለት አለብን። ሕግን በመጠበቅ ሰው ሊጸድቅ ይችላልን? በዚህ ጉዳይ ስተው የሚያሳስት ትምህርት የሚያስተምሩ ሁሉ ልብ ሊሉት የሚገባ ትልቅ የወንጌል እውነት አለ። በገላትያ ምዕራፍ 5 ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል በማለት በሕግ መጽደቅ እንደሚቻል የሚያስቡትን በማረም ሲናገር እንመለከታለን። የራሳቸውን ጽድቅ ለማቆም ሲሉ የእግዚአብሔርን ጽድቅ አንቀበልም ያሉትን አይሁዳውያኖቹን እንደነቀፈ በገላትያ ደግሞ አህዛብ ለነበሩትም ይሄንኑ አበክሮ ሲናገር ነው ያለ። በሕግ መጽደቅ ለምን አልተቻለም? በገላትያ ምዕራፍ 3 ቁጥር 10 ላይ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው፣ በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርገው ሁሉ የተረገመ ነው ተብሎ ተጽፏል ስለሚል በሕግ መጽሐፍ የተጻፈውን ሁሉ ያልጠበቀ ማንም ሰው ከሕግ እርግማን በታች ሆናል እንጂ የተወሰነ ሕግ ፈጽም ያለው በማለት በእግዚአብሔር ፊት መጽደቅ አይችልም። አስርቱ ትእዛዛትን ብቻ ሳይሆን በሕግ የተጠቀሱትን ትእዛዛት ሁሉ ሰው መፈጸም አለበት። የብሉይ ኪዳን ሕግ አስከባሪ የነበሩት ፈሪሳውያን ትልቁ ችግራቸው ራሳቸው ሊፈጽሙት ያልቻሉትን ሕግ በሰዎች ጫንቃ ላይ በመጫን ሃይማኖት በሚፈጥረው ስጋዊ ድፍረት ህዝብን ሲያንገላቱ ጉራቸውን ሲነዙ ይታያል። ይህ ድርቅናቸው በሰዎች ፊት ብቻ ሳይሆን ቅዱስ በሆነው አምላክ ፊት አምላክ በሚመለክበት ቤተ መቅደስ ተገኝተው በእግዚአብሔር ፊት እብሪታቸው ሲገለጥ ይታያል። በሉቃስ 18:11 ላይ ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞች፣ አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆኑ አመሰግናለሁ እያለ በሰራው ኃጢአት የአምላኩን ምሕረት ከሚፈልገው ቀራጭ ጋር የራሱን ጽድቅ እያስተያየ ያለውን እየኮነነ ራሱን እያመጻደቀ የጸለየው ጸሎት ጳውሎስ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ያለውን አያሳይምን? ይህ ፈሪሳዊ ኃጢአተኛ አይደለሁም ያለበት ምክንያቱ ምንድን ነው? በቁጥር 12 ላይ በየሳምንቱ ሁለት ጊዜ ጾማለሁ ከማገኘው ሁሉ አስራት አወጣለሁ በማለት ሲናገር ነው ያለን። ቀራጩ ምን ይል ነበር? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላኮ የኔን ኃጢአተኛው ማረኝ እያለ ደረቱን ይደቃ ነበር። ከሁለቱ ማን ጸድቆ ሄደ? የሁሉ ዳኛ የሆነው ቅዱሱ ጌታ ማን እንደ ጸደቀ ሲናገር እላችኋለሁ ከዚያ ይልቅ ይጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርጉ ሊዋረዳል፣ ራሱን ግን የሚያወርድ ከፍ ይላል በማለት ጌታ ተናገረ። ድሆችን ከድህነት በማያወጣ ምጽዋታችን ስጋና ቅቤን መብላት ለጤንነት ጎጂ ነው እያሉ ሰዎች ለመብላት የሚቆጠቡትን ምግብ በመተዋችን ደግሞ ብዙ ከሆነው እብሪታችን ጋራ የተቀላቀለውን ሃይማኖታዊ መልክ የለበሰውን ግብዝነታችንን በእግዚአብሔር ፊት አስቆጥረን ለመጸደቅ እንደምንችል ማመናችን እንደ ፈሪሳዊው ራስን ከፍ ከፍ ማድረግ ካልሆነ ምንድን ነው የሚባለው? በዚህ ጽድቃችን ነው ከሲኦል ሰዎችን በጸሎታችን መናወጣው? እጅግ አሳፋሪ ነው። ሐዋርያው ጳውሎስ ከላይ በአይሁዳዊነታቸውና በራሳቸው ባቆሙት ጽድቅ እንደሚመኩ እስራኤላውያን ይኖር የነበረ ሰው ነበር። በፊልጵስዩስ 3:56 ላይ በስምንተኛው ቀን የተገረዝኩ ይላል። ትምክህት ካስፈለገ እያለ ሲያስቆጥር ከእስራኤል ትውልድ ነኝ ይላል። ከቢንያም ወገን ነኝ፣ ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ፣ ስለ ቅናት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ፣ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ልብ እንበል ወገኖቼ፣ ሁለት ጊዜ ሕግን ያነሳል በዚህ ቦታ ላይ። የመጀመሪያው ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ በማለት ሲሆን፣ ሕግን ለመጠበቅ ራሱን ሙሉ በሙሉ የሰጠ ሕግ አስጠባቂና አክራሪ የሆነ ሰው መሆኑን ያሳያል። ፈሪሳውያን በአይሁዳውያን መካከል ሕግን ጥሶ ሰው ሲመላለስ ዝም የማይሉ ከራሳቸው ባለፈ መንገድ ሕግ አስከባሪ ሆነው የሚታዩ ሰዎች ነበሩ። ሁለተኛው የሚያነሳው ሕግ በሕግ ስለሚገኝ ጽድቅ ብትጠይቁ ያለነቀፋ ነበርኩ የሚለው ነው ምናየው። ይህ የሚያሳየን ጳውሎስ ሕግ አስከባሪና ሕግ አክራሪ ብቻ አልነበርኩም፣ በተጨማሪም ራሴም እንኳን የምኖረው ኑሮ በሕግ ተመዝኖ ነቀፋ የሌለው በሌለው ጽድቅ የኖርኩኝ ሰው እንደነበርኩ በማለት ይናገራል። ልብ እንበል፣ ጳውሎስ ይህንን የመሰለ ነገር የሚናገረው ክርስቲያናዊ በሆነ ህሊና ነው፣ ከዳነ በኋላ ነው። ሐዋርያው ከዚህ ሕይወት ለመውጣት እንዴት ቻለ? ይህን ፈሪሳዊና ብሉይ ኪዳናዊ ሕይወቱን ትቶ ክርስቲያን ያደረገው ምንድን ነው? ራሱ ሲናገር ለእኔ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬያለሁ፣ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኘ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በርሱ ገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። አዋሪያው ያለ ነቀፋ የሆነውን ብሉይ ኪዳን በብሉይ ኪዳን ሥርዓትና እምነት የሚያመጻድቀውን ሕይወትና ኑሮ እንደ ጉዳት እንደ ጉድፍ ያስቆጠረው ኢየሱስን በማመን የሚገኘውን የእግዚአብሔርን ጽድቅ ለማግኘት ሲል ነው። ጉዳትና ጉድፍ የሆነው ጽድቅ ሐዋርያው ከሕግ ለኔ ያለው ጽድቅ ሳይሆንልኝ ያለው ሕግን በመፈጸም የሚቆጠረውን ጽድቅ እንደሆነ እናያለን። ይህንን ጥሎ ይህንን ጉዳት ይህንን ጉድፍ አድርጎ ለማየት ያስቻለው በክርስቶስ በማመን ያለውን ጽድቅ ምን እንደሆነ ከእግዚአብሔር ዘንድ ያለው ጽድቅ ምን እንደሆነ በመረዳት ነው። ውድ ወገኖቼ በጉዳትና በጉድፍ ጽድቅ ወይስ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ የትኛውን ትሻላችሁ? የትኛውን ለማግኘት የትኛውን ትጥላላችሁ? ኢየሱስን በማመን የሚገኘውን የእግዚአብሔርን ጽድቅ ጥላችሁ ሐዋርያት ጉዳትና ጉድፍ ባሉት ጽድቅ ትመካላችሁ? ይህ ትልቅ መንፈሳዊ እውርነት ነው። ኢየሱስ ክርስቶስን በዝማሬና በጸሎት እያወደስ ነው የጽድቅ ሸማችን አድርገን ካለበስ ነው ራቆታችንን በምን ሸፈናል? ራቆትነታችን በሚገለጥበት የፍርድ ጊዜ ደርሷል። ኢየሱስን ያለበሰ የራሱ እድፋም ልብስ በፊቱ አጥቶ ያቆመኛል ብሎ የሚል ካለ እስኪ እናገር። ከጉዳትና ከጉድፍ ጽድቅ አድኑ እግዚአብሔር በሆነው አብርሃም በጸደቀበት ሐዋርያት በጸደቁበት ጽድቅ እግዚአብሔር ኑራችንንና እድፋችንን ይሸፍናል። ቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.etiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን